ሰላም ጠና ይስጥልን እንደምን ሰንብታችኋል ክብራን አድማጮቻችን ባሳለፍን ሳምንት በፍኖተ ቅዱስ አንድ ግስታችን የቅዱስ ያሬድን የህይወት ታሪክ የሚመለከት ክፍል አንድ ዝግጅትን ወደ እናንተ ማቅረባችን ይታወሳል። በዛሬ ሁለተኛውን ክፍልና የመጨረሻውን ዝግጅት ወደ እናንተ እናደርሳለን። ተከታተሉን። ቅዱስ ያሬድ በእንደዚህ ያለ ሁኔታ ያስተማረ ብዙ ከቆየ በኋላም እግዚአብሔር ሰማያዊውን ዜማ ሊገልጽለት ስለፈለገ ህዳር 5 ቀን ጠዋት ከገነት ኤዶም እርሱ ዳለበት 3 አዋፋት ላከም። ወፎችም በአንድ ዛፍ ላይ ተቀምጠው በሰው አንደበት ያናግሩት ጀመር። እንዲህ ይላሉ፣ ያሬድ ሆይ አንተ ብፁነ አንተን የተሸከመች ሁድም ብፅዕት ናት። እርሱም ወደ እነርሱ እየተመለከተ እናንተ በሰው አንደበት የምትናገሩ አዋፍ ከየት መጣችሁ? ማንስ ላካችሁ? ሲል ወፎቹን ጠየቃቸው። ከሶስት ወፎች አንዷ እኛ ከኤዶም ገነት ወደ አንተ ተልከን የመጣንን ከ24ቱ ካህናተ ሰማይ ሰማያዊ ማህሌትን ትማር ዘንድ ልንነግርህ መጣን አለችው። ከዚህም በኋላ አዋፉ ከአይኑ ተሰወሩ። ያሬድም በተመስጦ ወደ ኢየሩሳሌም ሰማያዊ ተነጠቀ። ከዚያም ፈጣሪ ፍጥረታት እግዚአብሔርን ያለማቋረጥ የሚያመሰግኑ መላእክት በመንበሩ ዙሪያ ሆነው ተወዳጅና ልዩ ጣዕም ባለው ዜማ ሲያመሰግኑት ሲዘምሩና ሲያሽበሽቡ ተመለከተ። ከጣዕመ ዜማው የተነሳ ወደ እነርሱ ዘሎ ለመግባት ወደደ። የ24ቱ ካህናተ ሰማይ ዜማ ተገለጸለት። ወዲያውም ቅዱስ ያሬድ በግዕዝ በእዝልና በአራራይ ዜማውን ማዜም ጀመረ። ከዚህ በኋላም ቀድሞ ወደ ነበረበት ወደ ቤተ ቀጢን ተመለሰም። ከዚያም ሆኖ ፊቱን ታቦተ ጽዮን ወዳለችበት ወደ ምስራቅ አዙሮ እጁንም ዘርግቶ እንዲህ ብሎ ሰማያዊውን ዜማ ለመጀመሪያ ጊዜም በአክሱም አውደ ምሕረት አሰማም። እንዲህ ሲል ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። የጽዮን መጀመሪያዋ የሆነ እግዚአብሔር ሰማይን ፈጠረም። ዳግመኛም የድንኳኑን ሥራ እንዴት አድርጎ መስራት እንዳለበት ለሙሴ አሳየው። ይህም በዘጸአት ምዕራፍ 25 ከቁጥር 8 እስከ 10 እንዲሁም በዘጸአት 26 ቁጥር 30 ላይ ተዘርዝሮ ይገኛል። ይህ ሁሉ የተፈጸመው ህዳር 6 ቀን ነበረ። ከሰማይ እንደተመለሰ ለመጀመሪያ ጊዜም ጣዕመ ዜማውን ያሰማበት ቦታም ሙራደ ቃል ተባለ። እስከዛሬም ድረስ ሙራደ ቃል እየተባለ ይጠራል። ይኸውም ዜማው ከሰማይ የወረደ መሆኑን የሚያረጋግጥ እውነተኛ ማስረጃ ነው። የዜማውም ስም አርያም ተባለም። ይህም ከልዑለ ሰማይ የተገኘ ዜማ መሆኑን ይገልጻል። ከዚህም በተጨማሪ ዜማውን ከሰማይ ከመላእክት ዘንድ የሰማው መሆኑን ራሱ ቅዱስ ያሬድ እንዲህ ሲል ያረጋግጧል። ዋይ ወይም ወይ ወይ ዜማ በሰማይ ሳለው ቅዱሳን መላእክት የሰማሁት ቅዱስ 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 እግዚአብሔር ሆይ የክብርህ ምስጋና ሰማያትንና ምድርን መላ እያሉ ማለት ነው። እንደዚሁም ዝማሬ በተባለው ድርሰቱም በአብ ወደ ሰማይ በወልድ ወደ አርያም በመንፈስ ቅዱስም በወጣሁ ጊዜ ከመላእክት ዘንድ ዝማሬን ሰማሁ። የሚያሽበሽቡ አሉ፣ የሚዘምሩም አሉ ማለት ነው። ይህ የቅዱስ ያሬድ ወደ ሰማይ መንጠቅና ከዚያም የመላእክትን ዝማሬ ሰምቶ መመለስ ከቅዱስ ጳውሎስ አባባል ጋር ተመሳሳይነት አለው። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው ሁለተኛ መልእክቱም የተገለጠለትን ሰማያዊ ራእይ ሲገልጽ እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። በእግዚአብሔር ዘንድ ለትልቅ ነገር የተመረጡ ሰዎች ወደ ሰማይ እየተነጠቁ መወሰደና በዚያም ልዩ የሆነውን ራእይ ማየት የተለመደ መሆኑን የቅዱስ ጳውሎስ አባባል ያረጋግጣል። ቅዱስ ያሬድም እንደ ቅዱስ ጳውሎስ ወደ ሰማይ መነጠቁም ከድሮም ጀምሮ የተለመደ የእግዚአብሔር አሰራር እንጂ አዲስ ነገር እንዳልሆነ በዚህ መረዳት ይቻላል። ቅዱስ ያሬድ ዜማ ማሰማት የጀመረበት ቀን ኅዳር 6 ቀን ስለነበር ማህሪው እግዚአብሔር በሕፃንነቴ ጊዜ የነበረብኝን የትምህርት አለመቀበል ችግር አስወግዶ ለዚህ አበቃኝ ሲል አስተምህሮ ብሎ ወቅቱን ሰየመው። አስተምህሮ ማለት የምህረት ወቅት ማለት ነው። በዚህ ቀን ቅዱስ ያሬድ በሙራደ ቃል ሆኖ የዜማ ድምፁን ከፍ አድርጎ ባሰማ ጊዜ ንጉሡ አጼ ገብረ መስቀል ከነ ሰራዊታቸው፣ ንግሥቲቱ ከነ ደንገጥሮቿም፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱም፣ እንስሳቱና አዋፋቱ ሁሉ እሱ ወዳለበት ቦታ ተሰብስበው ከጣዕሙ የተነሳ መንፈስን የሚያድስ ልቡናን የሚያስደስትና አጥንትን የሚያለመልም አዲሱን ሰማያዊ ዜማ ረሃበ ጥማት ሳይሰማቸውም በከፍተኛ ተመስጦና አድናቆት ሲሰሙ አሉ። ቅዱስ ያሬድም በግዕዝ በእዝልና በአራራይ ዜማውን እያስማማ ፈጣሪው እግዚአብሔርን ማመስገኑን ቀጠለም። ሲያመሰግነውም የ22 ስነ ፍጥረት መጋቢ መሆኑን ለመግለጽ በ22 አርእስተ ዜማ እያቀነባበረ ነበር። የቅዱስ ያሬድ የአቡነ አረጋዊ የአጼ ገብረ መስቀል ፍቅር ከልክ ያለፈና በጣም የጸና ነበረም። ጻድቁ አቡነ አረጋዊ ለስርዓተ ንጉስና አገልግሎት የሚሆንና ከከተማው ወጣ ያለ ምቹ ቦታ ሲፈልጉም ከአክሱም ይህ የደብረ ዳሞ ተራራ ዙሪያ ሁሉ ገደል ይሆንና ምንም መውጫ የሌለው ስለነበር ወደ ላይ ለመውጣት አልቻሉም ነበረም። ኋላ ግን ሱባኤ ገብተው ፈጣሪያቸውን ስለተማጸኑት በቅዱስ ሚካኤል ተራዳይነት የታዘዘ ዘንዶ መጥቶም በጅራቱ ወገባቸውን አስሮ ወደ ተራራው ላይ አወጣቸው። ከዚያም ሆነው የተራራውን ራስ ሲመለከቱም ለምናኔና ለስርዓተ ምንኩስና በጣም የተስማማ ሆኖ ስላገኙት ንጉሠ ነገሥቱ አጼ ገብረ መስቀልን በተራራው ላይ ቤተ ክርስቲያን እንዲሰሩላቸው አስታውሷቸው። አጼውም እስከ ዛሬ ድረስ ቆሞ የሚታየውን አስደናቂ ቤተ ክርስቲያን አሰርተው ለጻድቁ አስረከቧቸው። ጻድቁ አቡነ አረጋዊም የእመቤታችንን ጽላት በማስገባት ቤተ ክርስቲያኑን ለማስመረቅ ስላሰቡ ቅዱስ ያሬድን ከአክሱም ጽዮን ጋብዘው የተሰራውን ቤተ ክርስቲያን እንዲጎበኝላቸው አደረጉም። ቅዱስ ያሬድም በጻድቁ ጥሪ መሰረት በደብረ ዳሞ ተራራ ላይ ተገኝቶም የቤተ ክርስቲያኑ ስራ ማማር በእጅጉ ስላስደሰተው በማድነቅ እንዲህ ብሎ ዘመረ። በሰማያት ያሉ መላእክት ይጎበኙታል። ቅድስት ቤተ ክርስቲያን ዞርኋት ዞርኋት፣ የህንጻዋ ማማር ማየው። እሷ መጸለያ መስገጃና የኃጢአት ማስተሰሪያ ቅድስት ድንኳን ናት እያለ አመሰገነም። በእንደዚህ ያለ ደማቅ ሁኔታ አጼ ገብረ መስቀል፣ ቅዱስ ያሬድና አቡነ አረጋዊ የደብረ ዳሞን ቤተ ክርስቲያን ቅዳሴ ቤት አከበሩም። በዚህ ምክንያት መነሻነት ከዚህ ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የታቦቱ ዓመታዊ በዓለ ንግሥ ሲከበር ስርዓተ ዑደት ማድረስ የተለመደ ሆነም። ቅዱስ ያሬድ በዚህ ገዳም 8 ቀን ያህል ከአቡነ አረጋዊ ጋር ቆይቶም ወደ አክሱም ተመለሰም። እንደ ተመለሰም ወደ አክሱም ጽዮን ማርያም ቤተ ክርስቲያን ገብቶም አንቀጸ ብርሃን የተባለው ድርሰቱን ደረሰም። አምላክ ምስጋና ቅዱስ ወለድና ንጉሰ ነገስቱ አጼ ገብረ መስቀል በሁሉም ነገር ሳይለያዩ በጽኑ ፍቅርና ስምምነት የቤተ ክርስቲያንን ስርዓት ያደረጁ ነበርም። በዚህም ሁኔታ ቅዱስ ያሬድ ስርዓተ ቤተ ክርስቲያንን፣ አጼ ገብረ መስቀል ስርዓተ ንግስናን፣ ስርዓተ ቅዳሴ ቤተ ክርስቲያንን አዘጋጀም። ከዚህም ጋራ አጼ ገብረ መስቀል በቅዱስ ያሬድ ጉባኤ ቤት እየተገኙ ጣዕመ ዜማውን ያደምጡ ነበርም። በዚህም መሰረት ከለታት በአንድ ቀን ቅዱስ ያሬድ በጣዕመ ዜማ ተመስጦ ዝማሚውን ሲያወርደው ንጉሱም እንደ እርሱ አሰማለሁ ሲሉ ሳዩ ዘንጉን በቅዱስ ያሬድ እግር ላይ ቸከሉት። ሁለቱም በተመስጦ ስለነበሩም የሆነውን ነገር ሁሉ አላዩም። ይሁን እንጂ የቅዱስ ያሬድ ደቀ መዛሙርት ይህንን አይተው ለንጉሱ ነገሯቸው። እርሳቸውም ደንግጠው ጦሩን አነሱና በዚህ እጅግ አዝነው ደምን ስላፈሰሰው የምትፈልገውን ማንኛውም ነገር ጠይቀኝ እሰጥሃለሁ ሲሉ ቃል ገቡለት። ቅዱስ ያሬድም የምለምንህ አንዲት ነገር ናት፣ እርሱንም ፈጽምልኝ አለው። አጼ ገብረ መስቀልም የፈለከውን ለምን ፈቅጄልሃለሁ አሉት። እርሱም እስካሁን እግዚአብሔር በፈቀደልኝና በገለጸልኝ መሰረት በዚህ ከተማ ካንተ ጋር ቆይቻለሁ፣ ብዙ ደቀ መዛሙርትም ተክቻለሁ። ከእንግዲህ ወዲህ የቀረኝን ዘመን በጸሎትና በብህትውና ማሳለፍ እንድችል ከከተማው ራቅ ወዳለ ቦታ ሄጄ ፈጣሪን ማገልገል እፈልጋለሁና ፈቃድ ይሁንልኝ አለው። አጼ ገብረ መስቀልም ይህንን የቅዱስ ያሬድን ቃል ሰምተው አዘኑም። እንኳን ጣዕመ ዜማውን ሲሰሙ ቀርቶም መልኩም ባዩ ቁጥር በሐሴት ይሞሉ የነበሩ አጼ ገብረ መስቀል ከእንግዲህ ወዲህ ያሬድን ማየት ሊቀርባቸው ነው፣ ጣዕመ ዜማውን ከእርሱ መስማትም እንደዚሁ ሊቀር ነው። በመሆኑም በጣም ሐዘን ተሰማቸውም። ሆኖም አንድ ጊዜ ቃል ስለገቡም ከመፍቀድ በቀር ሌላ አማራጭ አልነበራቸውምና ከፍተኛ ሐዘን እየተሰማቸው ፈቀዱለት። መላው ካህናት አክሱም ጽዮንና ሕዝበ ክርስቲያኑ በአጠቃላይ በሐዘን ተዋጠም። ቅዱስ ያሬድም በተፈቀደለት መሰረት ጉዞውን ወደ ደቡብ አቅጣጫም ወደ ሰሜን ተራሮች አደረገም። ካህናቱም እስከ ተከዜ ወንዝ ድረስ በልቅሶ ሸኙት። ይበል 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 ሃሌሉያ ይሁ መልሳን ያሪ ይሁ መልሳን። እርሱም ከደቀ መዛሙርቱ ጋር ወደ ሰሜን ተራሮች ሄደም። በዚህም አሁን በስሙ የታነጸው ቤተ ክርስቲያን ባለበት ቦታ ላይ በምናኔ ተወስኖ ፈጣሪውን በቤትህና እያገለገለ ኖረን። ደቀ መዛሙርቱም ድጓውን እየጻፉም ከእርሱ ጋር ይኖሩ ነበረም። በዚህ ሁኔታ በምናኔ ሰሜን ውስጥ ደብረ ሐዊ ከተባለው ተራራና ጫካም ብዙ ዓመታትን ካሳለፈ በኋላም ግንቦት 11 ቀን ከዚህ ዓለም ተለየም ወይም ተሰወረም። በዚህ ዓለም የኖረበት ጠቅላላ ዕድሜውም 75 ዓመት ነው። የቅዱስ ያሬድ በረከትና ረድኤት በሁላችን ላይ ይዋል ይደርብን፣ አሜን።